የአሜሪካ ድምፅ ራዲዮ ጣቢያ ነው።
የተማመነው የኢትዮጵያን ሕዝብ ነው። የኢትዮጵያ ሕዝብ ከሊቅ እስከ ደቂቅ፣ ትልቁም ትንሹም፣ ሴቱም ወንዱም፣ በርካታ ሕጻናት በሚያስደምም ሁኔታ ዛሬ በየቦታ ወጥተው ችግኝ በመትከል አሁን ያለው ቁጥር ከ350 ሚሊዮን በላይ ነው። ይህ ለኢትዮጵያውያን ኩራት፣ ለተቀረው ዓለም ደግሞ ትልቅ ትምህርት የሚሰጥ እርምጃ ነው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ድምፅ ነው የሰማነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ከሐምሌ 22ቱ ችግኝ ከመትከል ዘገባ በተጨማሪ በኢትዮጵያ ተከስቶ የነበረውን የኮሌራ ወረርሽኝ መቆጣጠር ቢቻልም አልፎ አልፎ በአዳዲስ አካባቢዎች በሽታው እየታየ መሆኑን የኢትዮጵያ የሕብረተሰብ ጤና አጠባበቅ ኢንስቲትዩት ገለጠ የሚለው ደግሞ በመጽሔት ከያዝነው ዘገባ ውስጥ ነው።
ለምሽቱ ካሉን የዓለም ዜናዎች ውስጥ ሱዳን ውስጥ በተቃውሞ ሰልፍ ላይ 6 ሰዎች መገደላቸውን ተከትሎ በስልጣን ላይ ባለው ወታደራዊ መማክርት ሸንጎና በተቃዋሚዎች መካከል ስለ ስልጣን ክፍፍል የተጀመረው ድርድር መቋረጡን የደረሰን ዜና አስታወቀ። በኢቦላ ምክንያት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ሕጻናት ታይቶ በማይታወቅ ቁጥር እየሞቱ መሆናቸውን የመንግስታቱ ድርጅት አስታውቋል። ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 23 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየንን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሬስ ሪጅስ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የኢትዮጵያን አረንጓዴ ጸጋ በመመለስ አረንጓዴ አሻራ እንድናሳርፍ ያቀረብኩትን ጥሪ በመቀበል የኢትዮጵያ ሕዝብ በነቂስ ለችግኝ ተከላ ወጥቷል ብለዋል። የኢትዮጵያ ሕዝብ በአንድ ቀን ከ350 ሚሊዮን በላይ ችግኞች በመትከል የዓለም ክብረ ወሰን ማሻሻሉ ለጠቅላይ ሚኒስትሩ እንደ መተማመኛ ድምፅና እንደ ትልቅ ፖለቲካዊ ድል እንደሚቆጠር የተለያዩ ወገኖች እምነት ነው። በዚህ ላይ የቀረበ ዘገባ ከዜና በኋላ በምሽቱ አብይ ርዕስ እናቀርባለን።
በተያያዘ ዜና በትግራይ ክልል በትላንትናው ዕለት 10 ሚሊዮን ችግኝ በአንድ ቀን ተተክሏል። በትግራይ ክልል የተለያዩ አካባቢዎች በትላንትናው ዕለት የአገራዊው የአረንጓዴ አሻራ ዘመቻ አካል የሆነው የችግኝ ተከላ ዘመቻ መለስ ለአረንጓዴ ልማት በሚል መሪ ሀሳብ ነው የተካሄደው። በዚህም በአንድ ቀን በክልሉ 10 ሚሊዮን ችግኝ ተተክለዋል ነው ያለን ዘጋቢያችን ከመቀሌ ባደረሰን ዘገባ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በክልሉ ደቡብ ምስራቃዊ ዞን እንደርታ ወረዳ እንደ ሻለማ በሚባል ስፍራ ችግኝ ትላንት ተተክሏል። ዶክተር ደብረጽዮን ገብረ ሚካኤል በችግኝ ተከላው እንደተናገሩት በዓለም አቀፍ ደረጃ ክብረ ወሰን ለመስበር በተያዘው እቅድ መሰረት በክልሉ የችግኝ ተከላ ስነ ስርዓት እየተፈጸመ ነው ያለውም ሲሉ አክለዋል። ክብረ ወሰን ማስመዝገብ ብቻ ሳይሆን የተፈጥሮ ሀብትን ለማዳንና በዚህም የግብርና ምርታችንን ለማሳደግ ዓላማ ያደረገ ነው ሲሉም ገልጠዋል። የተተከሉ ችግኞች እንዲጸድቁ ክትትልና እንክብካቤ ሊደረግ እንደሚገባም አስምረውበታል። በትግራይ ክልል በተያዘው ክረምት 80 ሚሊዮን ችግኞች ለመትከል መታቀዱንም ጨምሮ አድርሶናል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ውስጥ በተቃውሞ ሰልፎች ላይ 6 ሰዎች መገደላቸውን ተከትሎ ሀገሪቱን በሚያስተዳድረው የሽግግር ወታደራዊ መማክርት ሸንጎና በተቃዋሚዎች መካከል ስለ ስልጣን ክፍፍል የተጀመረው ድርድር መቋረጡን የደረሰን ዜና አስታወቀ። የሱዳን የሽግግር ወታደራዊ ምክር ቤትና ተቃዋሚዎቹ ተወካዮች ትናንት ሰኞ በረቂቅ ህገ መንግስቱ ዙሪያ ድርድሩን ያቋረጡት በሰሜናዊ ኮርዶፋን ክፍለ ግዛት ተማሪዎችን ጨምሮ 6 ተቃዋሚዎች ከተገደሉ በኋላ ነው። ድርድሩ የተቋረጠው በተቃዋሚዎች ጥያቄ መሆኑ ተገልጿል። ገልጿል። ተቃዋሚዎቹ ስልጣን ላይ ያለውን ወታደራዊ ምክር ቤት በመቃወም ሰልፍ በወጡ ላይ የተፈጸመውን ግድያ አውግዘዋል። ከተቃዋሚ መሪዎቹ አንዱ የሆኑት ካማል ካራር ሲናገሩ ተማሪዎች ጭምር ከተገደሉበት ከኦባያዱ ከተማ ጥቃት በኋላ ድርድሩ እንደሚቋረጥ የተጠበቀ ነው ብለዋል። ተቃዋሚ ሰልፈኞች ድርድሩ ላልተወሰነ ጊዜ እንዲቋረጥ እንደጠየቁ ነው ካማል ካራር ያመለከቱት። በተፈጸመው ግድያ አንድም የጦር ሰራዊት ወታደር ተጠያቂ እንዳልሆነ የተናገረው በሌላ በኩል ማለት ነው ገዢው ወታደራዊ የሽግግር ምክር ቤት በበኩሉ ድርጊቱን የፈጸሙት ብጥብጥ እንዲፈጠር የሚፈልጉ የቀድሞ አገዛዝ ወገኖች የሆኑ ሚሊሺያዎች ናቸው ብሏል። የፖለቲካ ተንታኝ የሆኑት ካሊድ አልፋኪ በበኩላቸው የሽግግር መንግስት መስረታ ላይ የሚካሄደው ድርድር ከዘገየ የሀገሪቱን ጸጥታ ሊጎዳ እንደሚችል ነው የሚናገሩት። በሁለቱ ወገኖች መካከል የቀጥታ ድርድሩ ከዘገየ በሀገሪቱ አጠቃላይ የፖለቲካና የጸጥታ ሁናቴ ላይ አሉታዊ ተጽዕኖ ያሳድራል። ለተቃዋሚዎችም የሲቪል መንግስት ምስረታውን ሂደት ለማዘግየት ምክንያት ይሰጣቸዋል ነው ያሉት የፖለቲካ ተንታኙ ሀሊድ አልፋኪ።
በኢቦላ ወረርሽኝ ሳቢያ ኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ግዛት ውስጥ ህጻናት ታይቶ በማይታወቅ ቁጥር እየሞቱ መሆናቸውን የመንግስታቱ ድርጅት የህጻናት አጣዳፊ ድጋፍ ድርጅት ዩኒሴፍ አስታወቀ። በኢቦላ ከተያዘው 2671 ሰው ከ700 የሚበልጡት ህጻናት መሆናቸውን የጠቆሙት የዩኒሴፍ የጤና ጉዳዮች ባለሙያ ጄሮም ፋፍማን ለቫይረሱ ከተጋለጡት ህጻናት ከግማሽ የሚበልጡት እድሜያቸው ከ5 ዓመት በታች መሆኑንም አመልክተዋል። በሰሜን ምስራቅ ኮንጎ ያደረጉትን የስራ ጉብኝታቸውን እንዳጠናቀቁ መግለጫውን የሰጡት ፋፍማን በህጻናት ላይ እንዲህ አይነት የሰፋ ቁጥር ሲያዩ የመጀመሪያው መሆኑንም ተናግረዋል። ሊሳ ሽላይን የዩኒሴፍ ጠቅላይ ጽህፈት ቤት ከሚገኝባት ጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል።
የዛሬ 5 ዓመት ምዕራብ አፍሪካን አዳርሶ ከነበረው 28,000 ሰዎችን ለህመም ዳርጎ ከ11,000 በላይ የሚሆኑትን ከፈጀው በታሪክ እጅግ የከበደው የኢቦላ ወረርሽኝ ጋር እንኳ ሲነጻጸር በአሁኑ የኮንጎ ኢቦላ የተጋለጡት ሕፃናት የመጋለጥና የሞት መጠን የበዛ መሆኑን ጄሮም ፋፍማን ተናግረዋል።
እኔ ከዚያ የወጣሁ ጊዜ 12 አዳዲስ የመጋለጥ አጋጣሚዎች ነበሩ። 5ቱ በሕይወት ነበሩ፣ ሕክምና የማግኘት ዕድልም አላቸው። 7ቱ ግን እዚያው ማኅበረሰቡ ውስጥ ሞተዋል። ይህንን ያህል የሞት መጠን ማኅበረሰቡ መሃል ከታየ ወረርሽኙን መቋቋም እየተሳነን ነው ማለት ነው።
በግጭቶች የሚታመሱት ሰሜን ኪቡና ኢቱሪ ክፍላተ ሀገር በአጣዳፊ የጤናና ሰብአዊም ቀውስ የተወጠሩ መሆናቸውን ያመለከቱት ፋፍማን ሁኔታው ይህንን ውስብስብ ወረርሽኝ በቁጥጥር ስር ለማዋል አስቸጋሪ ሁኔታን መፍጠሩን ገልጸዋል። በሕዝቡ ውስጥ መተማመን መፍጠር ቁልፉ ጉዳይ መሆኑን ፋፍማን አሳስበዋል። ለሕፃናቱ ኢቦላን ብቻ ሳይሆን ሌሎች በሽታዎችንም የማከም አገልግሎት መሰጠት እንዳለበት ለቪኦኤ የገለጹት ፋፍማን አንድ ሕፃን ሲታመም ችግሩ ወባ ይሁን ኩፍኝ ይሁን ኢቦላ ይሁን እናቱ እንደማታውቅ ጠቁመዋል።
You need to be able to take care of that child, whatever disease it is.
በሽታው ምንም ይሁን ምን ሕፃኑ መታከም አለበት። በዚህ አሰራር ሕፃናት ለምንም ሕመም ሕክምና እንዲያገኙ ማድረግ ይቻላል። ለኢቦላም ተጋልጦ ከሆነ ፈጥኖ ለማወቅና ወረርሽኝንም ለመቆጣጠር ይቻላል።
ዓለም አቀፍ ድጋፍ ካልተጠናከረና ተጨማሪ ገንዘብ ካልተገኘ የአሁኑን የኮንጎ ኢቦላ መያዝ አስቸጋሪ እንደሚሆን ያስጠነቀቁት ፋፍማን ዩኒሴፍ በመጪዎቹ 6 ወራት ውስጥ የ170 ሚሊዮን ዶላር ተጨማሪ በጀት እንደሚያስፈልገው አስታውቀዋል።
የታንዛኒያ ፖሊሶች ለሀገር ውስጥና ለዓለም አቀፍ ጋዜጠኞች የሚዘግበውን ጋዜጠኛ ኤሪክ ካቤንዴራን አስረነዋል ሲሉ አረጋገጡ። የተያዘው ስለ ዜግነቱ ጉዳይ በተያያዘ ለጥያቄ ተፈልጎ ነው ያሉት ጋዜጠኛው ፖሊስ ጣቢያ ቅረብ ተብሎ ባለመቅረቡ በቁጥጥር ስር አውለነዋል ብለዋል የዳሬ ሰላም ልዩ ዞን አዛዥ ላዛሮ ማሞምባሳ። ፖሊሶች ትናንት ሰኞ ጋዜጣውን ጋዜጠኛውን ያለበትን አናውቅም በማለታቸው ተጠልፏል የሚል ስጋት ተፈጥሮ ነበር። ያን ተከትሎ ነው መታሰሩን አሁን ያረጋገጡት። የጋዜጠኛው ቤተሰቦች ለቪኦኤ የስዋሂሊ ቋንቋ አገልግሎት በሰጡት ቃል ይሄ ሰው የተወለደው ታንዛኒያ፣ የተማረውም ዳሬ ሰላም ዩኒቨርሲቲ፣ እድሜ ልኩንም የኖረው እዚያው ነው ብለዋል። የዩናይትድ ስቴትስና የቻይና የንግድ ድርድር እየተቃረበ ባለበት በአሁኑ ሰዓት ፕሬዚደንት ዶናልድ ትራምፕ ስምምነቱ ከመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ በኋላ እንዳይሆን ቻይናን እያስጠነቀቁ ነው። የንግድ ስምምነቱ ዘግይቶ ቢከናወን በምርጫው ዋዜማ ቢሆን በሚያረካቸው ደረጃ አይሆንላቸውም ነው ያሉት ፕሬዝደንቱ። ዛሬ በትዊተር ባወጡት ቃል ቻይና ስምምነቱን ካዘገየች በምርጫው ያሸነፍኩ እንደሆን ወይም ሳሸንፍ የምታገኘው ስምምነት አሁን ከምንደራደርበት ይበልጡን የጠነከረ ይሆንባታል ወይም ጨርሶ ስምምነትም ላታገኝ ትችላለች ብለዋል። ፕሬዚደንት ትራምፕ ይህን ያሉት የዩናይትድ ስቴትስና የቻይና ባለስልጣናት ሻንጋይ ላይ ተሰብስበው ድርድሩን ለማንቀሳቀስ እየሞከሩ ባሉበት በአሁኑ ወቅት ነው። ሁለቱም ወገኖች ከዚህ ስብሰባ ትልቅ ውጤት እንዳይጠበቅ ለመከላከል እየሞከሩ ናቸው።
ለመጪው የዩናይት ስቴትስ ፕሬዝዳንታዊ ምርጫ ለመወዳደር የቀረቡት ብዛት ያላቸው የዲሞክራቲክ ፓርቲው እጩዎች ዛሬና ነገ ረቡዕ ማታ ሁለተኛ ዙር ክርክር ያካሂዳሉ። ሀያዎቹ እጩዎች በሚያካሂዱት ክርክር እንደ አውሮፓውያን የዘመን አቆጣጠር በ2020 በሚካሄደው ምርጫ ፕሬዝዳንት ዶናልድ ትራምፕን ለማሸነፍ ከኔ የተሻለ ተፎካካሪ አታገኙም ብለው ለማሳመን ይሞክራሉ። የእጩዎቹ ሚሽጋን ዲትሮይት ከተማ ውስጥ ዛሬና ነገ በ10 እጩዎች ተከፋፍሎ ይከናወናል። ዲሞክራቲክ ፓርቲው ፕሬዚዳንታዊ እጩን ከስድስት ወራት በኋላ ይመርጣል። የዩናይት ስቴትስ የኦቶሞቢል ኢንዱስትሪ ዋና እምብርት በሆነችው ዲትሮይት የሚካሄደውና በሲኤንኤን ቴሌቪዥን የሚተላለፈው ይህ ክርክር በመስከረም ወር ቀጣዩ ክርክር ከመካሄዱ አስቀድሞ ደከም ያሉት እጩዎች ከፉክክሩ መውጣት የግድ እንደሚያደርግባቸውና ግንባር ቀደሞቹ ተፎካካሪዎች እነማን እንደሚሆኑም ይለያል ተብሏል። ከአንድ ወር በፊት በተካሄደው የመጀመሪያ ዙር ክርክር እንደታየው ሁሉ አሁንም አገር አቀፍ የሕዝብ አስተያየቶች የቀድሞውን ምክትል ፕሬዚዳንት ጆ ባይደንን በመራጩ ድጋፍ እየመሩ መሆናቸውን ያሳያሉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በናይል ሳት እንዲሁም አሃዱ ሬዲዮ 94.3 ላይ በቀጥታ እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
አብይ ርዕሳችንን እናስተዋውቅ። ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የዚህ ዘገባ እንደደረሰ እናቀርባለን። ተከታዩ ታዲያ በቀጥታ ወደ ድሬዳዋ ያሻግረናል። ድሬዳዋ በትላንትናው ዕለት በችግኝ ተከላው ሰፊ ተሳትፎ አድርጋለች። በዓመቱ ሊተከሉ ከታቀዱ 350,000 ችግኞች በትላንቱ ዕለት ብቻ ከ258,000 በላይ ችግኞች ተተክለዋል ይለናል ዘጋቢያችን አዲስ ቸኮል ባደረሰን ዘገባ። በተደጋጋሚ በጎርፍ ለምትጠቃውና ለሞቃታማዋ ድሬዳዋ ግን ዛፍ ብዙ ነገር ማለት ነው። የችግኝ ተከላ ዘመቻውን አስታኮ ሙቀቷንም ለመከላከል ለውበትም ተብለው የተተከሉና የድሬዳዋ መታወቂያ የነበሩ የከዚራ የመንገድ ዳር ዛፎችን የተመለከተ አጭር ጥንቅር ነው እንሆ።
በትላንትናው ዕለት የዓለምን ክብረ ወሰን የሰበረ ቁጥር ያላቸው ችግኞች በመላ ሀገሪቱ መተከላቸው ተነግሯል። በድሬዳዋም በከተማና ገጠር ቀበሌዎች በአጠቃላይ 260,000 ገደማ ችግኞች መተከላቸውን የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ስቃይ አስታፈስ አስታውቀዋል። አብዛኞቹ ችግኞች በግልና በመንግስት ፓርኮች የተተከሉ ሲሆን አዲሱ ምክትል ከንቲባ አቶ አህመድ መሐመድ ቡ ቤት ለቤት በመዘዋወር ለግለሰቦች ያደሏቸውን ጨምሮ ከፊሎቹ ችግኞች የተተከሉት ደግሞ በግለሰቦች ግቢ ነው። እንደ ድሬዳዋ ሞቃታማ አየር ያላቸው ከተሞች ግን መንገዶቻቸውም ዛፎችን ይሻሉ። በዚህ ረገድ ድሬዳዋ አስቀድሞ ጥሩ ስም ነበራት። አርቲስት አበራ ለማ ከግማሽ ክፍለ ዘመን በላይ እድሜ ባስቆጠረው ባለጋሪው በተባለ ዘመን ተሻጋሪ ስራቸው ስለ ከዚራ እንዲያሉትን በዚህ መነሻነት ነበር።
የሷ ቤት ወዲያ ነው ወደ ለገሃር የኔ ቤት ወዲህ ነው ሸጋው ገንደ ቆሬ ጋሽ ባለጋሪ ብዙ ብዙ ብረህ ፍቅርዬን ይዘሃት በከዚራ ጥላው ስር በከዚራ ጥላው ስር በከዚራ ጥላው ስር በከዚራ ጥላው ስር ባለጋሪው ባለጋሪው
የኢትዮ ጅቡቲ ምድር ባቡርን የገነቡት ፈረንሳውያን ሰፈር የነበረው ከዚራ በፕላኑና በመንገድ ዳር ዛፎቹ በየዘመኑ ብዙዎች አዚመውለታል። ያ ብዙ የተባለለት ከዚራ አሁንም ግርማ ሞገሱን ባያጣም በርጅና የተነቀሉና የደረቁ ዛፎች እንዲሁም ለኤሌክትሪክ ደህንነትና ለሌሎች ምክንያቶች ሲባል በሚቆረጡ ዛፎች የተነሳ በከዚራ መንገዶች መሄድ ሙሉ በሙሉ በጥላ ስር መሄድ መሆኑ ቀርቷል። ይህ ግለሰቦችንም ተቋማቱንም በቁጭት ያነሳሳ ነበር። ከዚራ ተወልዶ ያደገው ዋለልኝ መኮንን ሁሉንም የከዚራ አካባቢ ባይሆን ተወልዶ ያደገባትን መንገድ ዳር ወደ ቀድሞ መልኩ ለመመለስ ላለፉት 9 አመታት በግሉ ብዙ ጥረት አድርጓል።
ከዚራ ውስጥ ድሮ ተወልደን ያደግንበት አካባቢ ምንም ፀሐይ መጥቶን አያውቅም። ስንላክም በጥላ ስር ነው። ትምህርት ቤት ስንሄድም በጥላ ስር ነበር። ግን ያ ከተወሰነ ጊዜ በኋላ በአያያዝ ችግር የዛፎቹ በወደቁበት ምትክ የሚተክል ሲጠፋ በቁጭት ነው የጀመርኩት። ስለ ዛፍ መትከል ምንም አላውቅም። መጀመሪያ አካባቢው ማጽዳት ጀመርኩ። ከዛ ምን ላድርገው ስል መልሼ ያገኘሁትን መትከል ጀመርኩ። በሂደት ነው እኔ አትክልተኛ የሆንኩት። ስጀምር ምንም አላውቅም። እዚህ ቦታ ላይ ነው አትክልተኛነትም የተማርኩትም ያወቅኩትም። እና ከቤተሰብ ውጪ ማንም ይደግፈኝ አልነበረም። ራሱ ጎረቤቶቼም ጓደኞቼም ማንም እንትን እንደ ወረት ነገር ነበር የሚያዩት። እና አሁን 10 አመት አልፏቸዋል። ይኸው ትልልቅ ዛፎች ሆነዋል።
ዋና መቀመጫው እዚሁ ከዚራ የሆነው የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍም የከዚራን ጥላ ለመመለስ ከ2009 ዓ.ም ጀምሮ ከ1000 በላይ ችግኞችን በመንገድ ዳር እንደተከለ ተወካይ ኃላፊው አቶ ከተማ ተሰማ ይናገራሉ።
በድሬዳዋ እኛ ይህንን ስራ የጀመርነው ከ2009 ዓ.ም ጀምሮ ነው እና ከዛ ጊዜ ጀምሮ የወጣት በጎ ፈቃደኞችን በማስተባበር ከየትምህርት ቤቱ በእኛ ስር በማድረግ በየሳምንቱ ቅዳሜ ሁልጊዜ የችግኝ ተከላ ፕሮግራም አለን። በዚህ መሰረት አንደኛ የከዚራን ሙሉ የእግረኛ መንገድን በማስዋብና ችግኞችን በመትከል እንደዚሁም ወደ በተለምዶ ዲፖ የሚባለው አካባቢ እንደዚሁ ተክለናል። ለጋሪ አካባቢ እንደዚሁ ተክለናል።
ቀይ መስቀል የችግኞችን መከለያ እንጨቶችን ከፈቃደኛ ኮንትራክተሮች፣ ችግኞችን ደግሞ ከግብርና ቢሮ በነጻ በማግኘት እንዲሁም ችግኞችን በቋሚነት የመንከባከብ ኃላፊነቱን ከበጎ ፈቃደኛ አባላቱ በነጻ በማግኘት 4.5 ሚሊዮን ብር ይፈጅ የነበረውን የመንገድ ዳር ችግኞች ተከላና መከለያ አጥር ስራ በ400,000 ብር ብቻ እንደሰራው ተወካይ ኃላፊው አቶ ከተማ ይናገራሉ። በግለሰቦችና በፓርኮች እንደሚተከሉ ችግኞች ቋሚ ተንከባካቢ የሌላቸው የመንገድ ዳር ችግኞች እጣ ፈንታቸው ብዙ ጊዜ መነቀል፣ መቆረጥ ወይም መድረቅ እንደሆነ በተደጋጋሚ የሚታይ ነው። ከ2 አመት በፊት በቀይ መስቀል አማካኝነት በመንገድ ዳር ከተተከሉት 1000 ችግኞች መካከልም 80% እንደጸደቁላቸው አቶ ከተማ ይናገራሉ። ለጎዳና ተዳዳሪዎች፣ የአእምሮ ህሙማን፣ እንስሳትና ህጻናት ተጋላጭ የሆኑትን የመንገድ ዳር ችግኞች ማሳደግ ከባድ ከመሆኑ አንጻር ይህ አሃዝ እንደ ስኬት እንደሚያዩት ነው አቶ ከተማ የሚገልጹት። ችግኞች አጀንዳ ከመሆናቸው በፊት በችግኝ ተከላ ብዙ ጊዜና ገንዘብ ያወጡት ወጣት ዋለልኝና ቀይ መስቀል ማህበር በሀገር አቀፉ ተነሳሽነት ደስተኛ መሆናቸውን ገልጸው ዘመቻው ግን ከክፍተት የጸዳ አይደለም ይላሉ።
አይተው ከሆነ ወደ ራስቴል አካባቢ ስትሬት የተከል ነው እኛን ነ የአንዱ ችግኝ ዋጋ 1000 ብር ነው። ከሌላ አካባቢ ያመጣ ነው፣ ከቢሾፍቱ ማለት ነው። ችግኛውን በጣም ውድ እየሆነ መጥቷል እና እኛም ሆነን ሌላውም አካል ችግኞችን እያዘጋጀ እያፈላ ለተከላ ዝግጁ ማድረግ አለበት እና ዞሮ ዞሮ እንደምንለው ወደፊት ይህን ስራ ለማስቀጠል የቅንጅት ስራ ያስፈልጋል። በከተማ ደረጃ የሚቋቋም አንድ ስትሪንግ ኮሚቴ ኖሮ ከተለያዩ መስሪያ ቤቶች ተጣጡ ሁሉም የበኩሉን አስተዋጽኦ ቢያደርግ ከተማችንን መቀየር እንችላለን።
ወጣት ዋለሌ በበኩሉ ለ9 አመት ሰፈሩን ወደ ቀድሞ መልኳ በመመለሱ በብዙዎች የተደነቀ ቢሆንም አስፈላጊው ድጋፍ አለማግኘቱና በትላንትናው ዘመቻም አስተዋሽ ማጣቱ እንዳሳዘነው ይገልጻል።
የሚታወቅ ቦታ ሆኗል። ምሽቦች የሚነሱበት ብዙ ሰዎች መጥተው ማልፊት ቦታ ነው። ነገር ግን ተቸግሬ ነው እየሰራ ያለሁት። ኢቭን አሁን 9 አመት የቤተሰብ ነው ነበር ማጠጣው። የቤታችን ውሃ ተቆርጧል። አንድ አመት ሙሉ ውሃ የለኝም። ይሄ ያትንሽ እንትን ይለኛል። ትኩረት አልሰጡትም። ይህ አሁን ትላንት በሀገር አቀፍ ደረጃ የተደረገው ነገር መነሳሳቱ እኔ ምን ያህል ነፍሴን ሀሴት እንዳደርግ ያደረገኝ ማለት ለምን ለረጅም ጊዜ የአንተ ብቻ መስሎ የሚታይ ነገር የብቻ የሚመስል ነገር ሰዎች ወይም በሀገር አቀፍ ደረጃ ትኩረት ተሰጥቶት እንደዚህ ትልቅ ስራ ተደርጎ ሲሰራ ሳይ እኔ ትላንትና ለእኔ ትልቅ ቀን ነው። ልክ እንደ ልደት ያከበርኩ ቀን ነው። ነገር ግን ብዙ ችግር አለ። ዛፍ መትከል በዘመቻ ብቻ የሚሰራ ስራ አለ። እኔ ለአንዱ በአንድ ወር ብቻ ሰርቼ የጨረስኩ ስራ አለ። ዘጠኝ አመት 10 አመት ማለት ቀላል ነገር አለ። ያንድ ሰው እድሜ ነው።
ወጣቱ አለልኝ ከአስተዳደሩ አስፈላጊውን ድጋፍ ካገኘ ሌሎችን የከዜራ መንገዶችንም በኃላፊነት ተረክቦ ሊያለማ ችግኞችንም አፍልቶ በማቅረብ የአቅርቦት እጥረቱን ሊቀርፍ እንደሚችል ይናገራል። ድሬዳዋ ከጎርፍ ተጋላጭነቷና ከሙቀታማነቷ አንጻር ከየትኛውም አካባቢ በላይ አረንጓዴነትና የችግኝ ተከላ እንደሚያስፈልጋት የተናገሩት አዲሱ ምክትል ከንቲባ አቶ አህመድ መሐመድ ለዚህም ትኩረት እንደሚሰጡ በትላንትናው ዕለት ችግኝ ተከላ ሲያካሂዱ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ በኢትዮጵያ ተከስቶ የነበረውን የኮሌራ ወረርሽኝ መቆጣጠር ቢቻልም አልፎ አልፎ በአዳዲስ አካባቢዎች በሽታው እየታየ መሆኑን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ገለጸ። ተቋሙ እንደገለጸው የኮሌራ ወረርሽኝ አዲስ ከተከሰተባቸው የኦሮሚያ ክልል 2 ዞኖች ከቦረናና ከምስራቅ ሐረርጌ በስተቀር በሌሎች የሀገሪቱ ክፍሎች ከሞላ ጎደል በቁጥጥር ስር ለማዋል ተችሏል። ለዝርዝሩ ሙክታር ጀማል።
ደግሞ በበሽታው በቦረናና በምዕራብ ሐረርጌ ዞኖች እንደ አዲስ እየታየ መሆኑን ዛሬ በመስሪያ ቤቱ መግለጫ የሰጠው የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ገልጿል። የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ መጎስ እንደ አዲስ ወረርሽኙ እየታየበትን ዞኖች ጠቅሰዋል።
በአብዛኛው የኮሌራ ወረርሽኝ ተከስቶባቸው በነበሩት ክልሎችና የከተማ መስተዳድሮች ወረርሽኙ ሙሉ በሙሉ መቆጣጠር ተችሏል። ነገር ግን በኦሮሚያ ክልል በ3 ወረዳዎች ላይ አሁንም ወረርሽኙ እንደቀጠለ ነው። 2 ወረዳዎች እንደ አዲስ የተከሰተባቸው ናቸው። በቦረና ዞን የሞያሌ ወረዳ ላይ ባለፉት 2 ሳምንት ውስጥ የተከሰተ ወረርሽኝ አለ። እስካሁንም በበሽታው 15 ሰዎች ተይዘዋል። ሌላው ደግሞ በምስራቅ ሐረርጌ ዞን በጎሮ ጉቱ ወረዳ ይሄም በቅርብ ጊዜ በዚህ ሳምንት የተቀሰቀሰ ወረርሽኝ ነው። በአንድ ሳምንት ጊዜ ውስጥ ነው። እዚህም 14 ሰዎች በበሽታው ተይዘዋል። ለሁሉም ግን አስፈላጊው ሕክምና ድጋፍ እየተደረገላቸው ነው። ከዚህ በፊት ሲደረግ የነበረው የበሽታውን ለመቆጣጠር ወይም ወረርሽኙን ለመቆጣጠር የሚሰሩ ስራዎች ተጠናክረው ቀጥለዋል ማለት ነው። በሌሎቹም ቦታዎች አልፎ አልፎ የሚታዩ ወይም ሪፖርት የሚደረጉ ኬዞች አሉ። በአብዛኞቹ ላይ ሙሉ በሙሉ ቆሟል። ያ ማለት ግን ተጋላጭነታችን ቀንሷል ማለት አይደለም። በተለይ የክረምት ወራት የጨመረ የውሃም ሆነ የሌሎች ምግቦች የመበከል ሁኔታ ስለሚጨምር ህብረተሰቡ ከዚህ በፊት ሲያደርግ የነበረውን ከፍተኛ ጥንቃቄ አሁንም መቀጠል ይኖርበታል።
ዶክተር በየነ መጎስ በማከልም በሌሎች ክልሎችና በአብዛኛው ወረርሽኙ በተከሰተባቸው የኦሮሚያ ክልል ወረዳዎች ወረርሽኙ በቁጥጥር ስር ውሏል ብለዋል። በተለያዩ ጊዜያት በተከናወነው የቅድመ መከላከል እንቅስቃሴዎች፣ የግንዛቤ ማስጨበጫ ተግባራት እንዲሁም ህብረተሰቡ በወሰዳቸው የጥንቃቄ እርምጃዎችና ክትባትን ጨምሮ ለህብረተሰቡ በተሰጠ የጤና ድጋፍ ወረርሽኙ ሊቀንስ መቻሉንም ተናግረዋል።
ከኮሌራ ጋር በተያያዘ ቅድም እንደገለጽኩት አብዛኞቹ ክልሎች ላይ ሙሉ በሙሉ ወረርሽኙ ቆሟል። ስለዚህ አሁን ቁጥር ብንናገርም ድሮ የነበረውን እየደመርን ነው የምንናገረው እንጂ ብዙዎቹ ክልሎች ላይ ወረርሽኙ ሙሉ በሙሉ ቆሟል፣ በተሰሩት ስራዎች ማለት ነው። ሞትን በተመለከተ አሁን እስከዛሬ ድረስ ባለን መረጃ እስካሁን ድረስ እንግዲህ አሁን ይሄም ዛሬ የሞቱ ወይም በዚህ ሰሞን የሞቱ በዚህ ሳምንት የሞቱ አይደሉም። በአጠቃላይ ወረርሽኙ ከተቀሰቀሰበት ከሚያዝያ ወር ጀምሮ እስካሁን ድረስ 19 ሰዎች ናቸው። እንግዲህ የተረጋገጠ አይደለም እነዚህ እንግዲህ ከመውጡ አብዛኞቹ ላብራቶሪ ምርመራ ሳይደረግላቸው ወይ ሁሉም የላብራቶሪ ምርመራ ሳይደረግላቸው ያረፉ በመሆኑ ከነዚህ ውስጥ ደግሞ 8ቱ በማህበረሰብ ውስጥ ያለ ነው ህይወታቸው ያለፈው ወደ ህክምና ተቋማት ሳይደርሱ ነው ህይወታቸው ያለፈው ስለዚህ በርግጠኛነት በኮሌራ ምክንያት ነው ወይ የሞቱት የሚለውንም ማረጋገጥ አይቻለም።
መከተል ዳይሬክተር ዶክተር በየነ መጎስ ጠምረውም እንደገለጹት የኢቦላ ወረርሽኝ ወደ ኢትዮጵያ እንዳይገባ እንዲሁም በበሽታው የተያዘ ሰው ቢኖር ለመከላከል እንዲቻል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የቅድመ ዝግጅት ስራዎችን ሲያከናውን ቆይቷል ብለዋል። የጤና ተቋሙ በዓለም ጤና ድርጅት አዋጅ መሰረት የቅድመ መከላከል ተግባራትን አጠናክሮ እንደሚቀጥልም ተናግረዋል። የኢትዮጵያ አየር መንገድ ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በአንድ ሳምንት ውስጥ 25 ያህል በረራዎችን እንደሚያደርግ ያስታወሱት ዶክተር በየነ መጎስ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በዓለም አቀፍ የጤና ደንብ IHR 2005 መሰረት ከኮንጎ የመጡ ተጓዦች የሰውነት ሙቀት በመለካት የመለየት ስራ እያከናወነ መሆኑንም ዶክተር በየነ ተናግረዋል።
የኢቦላ ወረርሽኝ ወይም የኢቦላ በሽታ ምልክት የታየበት ሰው የለም፣ ነገር ግን ትኩሳት ያለበት ሰው ሊገኝ ይችላል። ያንን ትኩሳት ያለበትን ሰው ግን ከየት ነው የመጣው የሚለው ይታያል መጀመሪያ። ስለዚህ ከዲሞክራቲክ ሪፐብሊክ ኮንጎ ነው ወይስ ከሌላ ሀገር ነው የመጣው? ምክንያቱም የሙቀት መለያችን በሱ እይታ ውስጥ የሚያልፉትን ሰዎች እንደ ካሜራ ነው ዲቴክት ያደርጋል። ስለዚህ አላርም አለው። እነዛ ነገሮች ግን እየተጣሩ ሰዎቹም ወደ መጡበት ቦታ እንዲሄዱ ወይም ደግሞ ወደ መጡበት ስራ እንዲሄዱ ተደርጓል። ግን አስፈላጊው ክትትልም ይደረጋል። ስለዚህ እስካሁን የኢቦላ ምልክት የታየበት ሰው አላገኘንም፣ ወይም በእርግጠኝነት ይሄ የኢቦላ ምልክት የሚያሟላ ታይቶበታል የምንለው የለም። ነገር ግን ቅድም እንዳልኩት የተለያዩ በሽታ ምልክቶች የነበሩባቸው ተመሳሳይ ስለሆኑ እነዛን የማጣራት የመመርመር አይደሉም ብለን ወደ መጡበት የመለስ ናቸው አሉ ማለት ነው።
ኢንስቲትዩቱ ከ290 በላይ የሚሆኑ የህክምና የህብረተሰብ ጤና እና ሌሎች ባለሙያዎችን በማስተማራት የቅድመ ዝግጅት ስራዎችን እየሰራ መሆኑን የተናገሩት ዶክተር በየነ መጎስ የዚህ አካል የሆነው የታማሚዎች እንክብካቤና አያያዝ ላይ በየዕለቱ የተግባር ልምምድ በማድረግ ባለሙያዎቹ ራሳቸውን ብቁ እንዲያደርጉ ጥረት በማድረግ ላይ እንደሚገኝም ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ 24 ሰዓት ይቀጥላል። በ22 25 እና 30 ሜትር ባንዶች እንዲሁም በአሃዱ ኤፍኤም ራዲዮ 94.3 ተከታተሉን። አሁን እዚህ ግድም ቆንጅት ለሙዚቃ ግብዣው ሰዓቱ የደረሰ ይመስላል። ሙዚቃ ይሰማል።
ጥሩ ነው። እስከ አጋማሹ ድረስ ሙዚቃ ምን ይሆን የጋበዘን?
ንጉሱ ጥሩ ዜማ ይመረጣልን ይመስላል። እንስማው።
ተው 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 ልቤ ቁረጥና ወዳገር ግባ። ተው 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 ልቤ ቁረጥና ወዳገር ግባ። ተው ግባ ደጀታሪ ያልከኝ ተው ግባ። ተው አታታለለ ተው ግባ የሰው አገር ኑሮ ተው ግባ ስለችኝ
Mama 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 m Still was all buggered.
ዜማው ንጉሱን እናመሰግናለን። አድማጮች አሁን ከምሽቱ 3 ሰዓት ተኩሎናል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ፕሮግራማችን ተጋምሷል። የምሽቱን አርስተ ዜናዎች ላሰማ። ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ለምሽቱ አብይ ርዕስ ያዝነው ነው እንደደረሰ እናቀርባለን። ሱዳን ውስጥ በተቃውሞ ሰልፎች ላይ 6 ሰዎች መገደላቸውን ተከትሎ ሀገሪቱን በሚያስተዳድረው ወታደራዊ መማክርት ሸንጎና በተቃዋሚዎች መካከል ስለ ስልጣን ክፍፍል የተጀመረው ድርድር መቋረጡን የደረሰን ዜና አስታወቀ። በኢቦላ ወረርሽኝ ምክንያት ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ ግዛት ውስጥ ሕጻናት ታይቶ በማይታወቅ ቁጥር እየሞቱ መሆናቸውን የመንግስታቱ ድርጅት የሕጻናት አጣዳፊ ድጋፍ ድርጅት ዩኒሴፍ አስታወቀ። የዩናይትድ ስቴትስና የቻይና የንግድ ድርድር እየተቃረበ ነው። ፕሬዚደንት ዶናልድ ትራምፕ ይህንን የንግድ ጉዳይ የሚመለከተው ስምምነት ከመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ በኋላ እንዳይሆን በዋዜማው እንዲሆን ቻይናን ማስጠንቀቅ ይዘዋል። ለመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ለመወዳደር የቀረቡት ብዛት ያላቸው የዲሞክራቲክ ፓርቲው እጩዎች ዛሬ ማክሰኞና ነገ ረቡዕ ማታ ሁለተኛ ዙር ክርክራቸውን ያካሂዳሉ።
ቆንጅትን ለሰዓቱ የአጫጭር ዜናዎች አመሰግናለሁ። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምንሻገረው። ፕሬዚዳንት ትራምፕ በትላንትናው ዕለት በአንድ አፍሪካዊ አሜሪካዊ የመብት ተሟጋች ላይ ቀጣፊ ሲሉ ለሰነዘሩ ቃል በመብት ተከራካሪዎች ላይ ያላቸውን በዘር ላይ ያተኮረ ጥላቻ እንዳባባሰው ተገለጠ ይላል። የፕሬዝዳንቱን የጥላቻ ንግግር ዲሞክራቶች በስፋት እያወገዙት እንደሚገኝም ተዘግቧል። ሪፐብሊካኖች ግን የፕሬዝዳንቱ ነቃፊዎች ወገንተኝነትና የተሳሳተ አመለካከት ያላቸው እንደሆኑ በመግለጽ ነው የሚከራከሩት። የአሜሪካ ድምፁ ብራያን ፓደን ያጠናቀረውን የዚህን ዘገባ ዝርዝር አዲሱ አበበ ያቀርበዋል።
ፕሬዚዳንቱ የመብት ተሟጋሹን አፍሪካ አሜሪካዊ አታላይ ብቻ ሳይሆን ችግር ፈጣሪና ፖሊሶችንም የሚጠሉ እንደሆኑ ነው የገለጧቸው። አል ሻርፕተንም ትናንትናውኑ ነበር ፕሬዚዳንት ትራምፕ በትዊተራቸው ላስተላለፉት የጥላቻ ነቀፋ መልስ የሰጧቸው።
He can say what he wants. Call me a troublemaker. Yes, I make trouble for bigots.
የፈለጉትን መናገር ይችላሉ። ችግር ፈጣሪ አይደል ያሉኝ? አሁን የሐሳብ ልዩነትን በቅዋሜ ለሚፈርጁ ሰዎች ችግር ፈጣሪ ነኝ።
ፕሬዚዳንቱ አል ሻርፕተንን የዘለፏቸው ለዲሞክራቱ የምክር ቤት ተወካይ ለኤሊጃ ካሚንግስ የድጋፍ አስተያየት በመስጠታቸው ነው። በሳምንቱ ማብቂያ ገደማ ታዲያ ፕሬዚዳንት ትራምፕ ጥቁሮች በሚበዙባት ቦልቲሞር የሚገኘውን የካሚንግስን ወረዳ አስቀያሚና የአይጥ መራቢያ ጎሬ በማለት ዘልፈዋል። ዲሞክራቶችም ፕሬዚዳንቱ ባለፈው ሰሞን 4 ሴት የምክር ቤት አባሎችን በቀለማቸው የተነሳ ወደ መጣችሁበት በወንጀል ወደ ተሞላ አገራችሁ ልትመለሱ ትችላላችሁ ያሉትን ጨምረው የፕሬዚዳንቱን የጥላቻ ዘመቻ በተከታታይ ማውገዛቸው ታውቋል።
Thin skin and not really mature that well. But he has a particular venom.
ብስለት የጎደላቸው ሰው ናቸው። ሆኖም ለጥቁሮችና ለውጭ ዜጎች ከፍተኛ ጥላቻና ንቀት አላቸው። በሌሎች ተቀናቃኞቻቸው ላይ ይህን የመሰለ የጥላቻ ቃል አይሰነዝሩም። የሚያስተዳድሯቸውን ወረዳዎችም በእንደዚያ መልኩ አያዋርዱም።
አንድ የዋይት ሃውስ ከፍተኛ ባለሥልጣን ባለፈው እሁድ በሰጡት ቃል ፕሬዚዳንት ትራምፕ ራሳቸውን እየተከላከሉና በፖለቲካው መስክ ለሚቀናቀኗቸውም መልስ እየሰጡ መሆናቸውን ገልጠዋል። ተጠባባቂ የዋይት ሃውስ ዋና አዛዥ ሚክ መልቫኒ ፎክስ ኒውስ ለተባለው የቴሌቪዥን ጣቢያ እንዲህ ብለዋል።
If I had poverty in my district like they have in Baltimore, I'd get fired. And I think the president
Baltimore እንዳለው አይነት ድህነት እኔም ወረዳ ውስጥ ቢገኝ ከስራ ይልባረር ይችላልው። ፕሬዝዳንቱ ያን ማንሳታቸው ትክክል ናቸው ባይነኝ። ይሄ ከዘር ጋር ፈጽሞ ግንኙነት የለውም።
የሪፐብሊካን ፓርቲው ብሔራዊ ኮሚቴ የቀድሞው ሊቀመንበር ማይክል ስቲል በበኩላቸው ፕሬዝዳንት ትራምፕ ከዚያ አይነቱ ከፋፋይና አፍራሽ ንግግር ታቀበው እንደ ቦልቲሞር የመሰሉ በደህነት ጣሪያ ስር ላሉ ከተሞች የተሻለ ኑሮና ህይወት የሚገኝበትን መንገድ ቢከተሉ እንደሚሻላቸው አስገንዝበዋቸዋል።
So Mr. President, come on down. The streets are ready for you. The neighborhoods are ready for you. Folks want to talk to you. So just show up.
ክቡር ፕሬዚዳንት፣ ዝቅተኛ ህይወት ወደሚኖረው ማህበረሰብ ይምጡ፣ ይቀላቀሉ። መንገዱ ክፍት ነው። ህዝቡ ሊያናግሮ ሊቀርቦ ፍቃደኛ ነው። ወረድ ማለት ብቻ ነው ያለቦ። ትዊተር ማድረጎን ያቁምና የኔ ወንድም ህዝቡን ይቀላቀሉ።
ይህ የፕሬዝዳንት ትራምፕ በዘር ላይ የተመሰረተ የጥላቻ ዘመቻ ምናልባት ዳግም ለመመረጥ ያቀዱት ታክቲክ ከሆነ አደገኛ ስትራቴጂ መሆኑ ሊገባቸው እንደሚያሻ ብዙዎች ይናገራሉ። በዚህ አይነት ይላሉ አስተያየት ሰጪዎቹ፣ እንኳንስ የጥቁሩን ድምጽ ሰጪ ባለፈው 2016 ምርጫ ለስልጣን ያበቃቸውን የተራ አስተርቶ አደር ነጭ አሜሪካዊ ድምጽ ለማግኘትም አይችሉም።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳትና በአሃዱ ኤፍኤም ራዲዮ 94.3 የሚተላለፈውን ስርጭታችን ነው። ቀደም ብለን የገለጽነው የዕለቱ አቢይ ርዕስ ደርሶናል።
ሐምሌ 22 ችግኝ ከመትከልም በላይ የሚገለጽ ድል አጎናጽፎን አልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የኢትዮጵያን አረንጓዴ ጸጋ በመመለስ አረንጓዴ አሻራ እንድናሳርፍ ያቀረብኩትን ጥሪ በመቀበል የኢትዮጵያ ሕዝብ በነቂስ ለችግኝ ተከላ ወጥቷል ብለዋል። የኢትዮጵያ ሕዝብ በአንድ ቀን ከ350 ሚሊዮን በላይ ችግኞች በመትከል የዓለም ክብረ ወሰን ማሻሻሉ ለጠቅላይ ሚኒስትሩ እንደ መተማመኛ ድምፅና እንደ ትልቅ ፖለቲካዊ ድል እንደሚቆጠር የተለያዩ ወገኖች እምነት ነው። ትዝታ በላቸው ጠቅላይ ሚኒስትሩ የችግኝ ተከላውን ስኬት አስመልክተው ባስተላለፉት መልእክት ላይ እስክንድር ፍሬውን አነጋግራለች።
እስክንድር አመሰግናለሁ። የትላንትናው ችግኝ ተከላ በስኬት መጠናቀቁን አስመልክቶ ጠቅላይ ሚኒስትር አብይ አህመድ የጽሑፍ በቲቪም መልእክት አስተላልፈዋል። የመልእክታቸው ዋና ማጠንጠኛ ምንድን ነው?
ትዝታ እኔም አመሰግናለሁ። እንግዲህ አንቺም እንዳልሽው ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ ነው በትናንትናው ዕለት በመላው አገሪቱ የችግኝ ተከላ የተካሄደው። እቅዱ 200 ሚሊዮን ችግኞችን በአንድ ጀንበር በመትከል በህንድ የተያዘውን 66 ሚሊዮን በአንድ ቀን በመትከል ማለት ነው የዓለም ክብረ ወሰን መስበር ነበር። ነገር ግን ከ200 ሚሊዮንም አልፎ 353 ሚሊዮን ችግኞች በአንድ ቀን መተከላቸው ነው የተገለጸው። ይህንንም ምክንያት አድርገው ነው ጠቅላይ ሚኒስትር አብይ አህመድ በመላው የኢትዮጵያ ሕዝብ መልእክት ያስተላለፉት። እሳቸውም በመልእክታቸው የኢትዮጵያን አረንጓዴ ጸጋ በመመለስ አረንጓዴ አሻራ እንድናሳርፍ ያቀረብኩትን ጥሪ ተከትሎ የኢትዮጵያ ሕዝብ በነቂስ ለችግኝ ተከላ ወጥቷል ብለዋል።
ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። እንደዚህ አይነት ትላልቅ ህልሞች በተባበረ ክንድ ሲከናወኑ ማየት ለኛም ለተቀረውም ዓለም እጅግ አስደሳች ዜና ነው። በዚህ ክረምት 4 ቢሊዮን ችግኝ ለመትከል አቅደን ስንዘጋጅ ቆይተናል። በአንድ ጀንበር 200 ሚሊዮን ችግኝ መትከል ያሰብንበት ዋናው ምክንያት ከኢትዮጵያ በህዝብ ቁጥር ከአስር እጥፍ በላይ የምትበልጠው ህንድ 1.3 ቢሊዮን ህዝብ በላይ ይዛ የነበራት ሪከርድ 66 ሚሊዮን ገደማ ነው በአንድ ጀንበር እና 100 ሚሊዮን ህዝብ እያንዳንዱ ሰው በርከት ያለ ችግኝ ቢተክል ያንን መስበር እንችላለን። መስበራችንም ካልቀረ ቢያንስ 3 እጥፍ ከፍ እናርገው የሚል ህልም ነበረን። የተማመነው የኢትዮጵያን ህዝብ ነው። የኢትዮጵያ ህዝብ ከሊቅ እስከ ደቂቅ፣ ትልቁም ትንሹም፣ ሴቱም ወንዱም፣ በርካታ ህጻናት በሚያስደምም ሁኔታ ዛሬ በየቦታው ወጥተው ችግኝ በመትከል አሁን ያለው ቁጥር ከ350 ሚሊዮን በላይ ነው። ይህ ለኢትዮጵያውያን ኩራት ለተቀረው ዓለም ደግሞ ትልቅ ትምህርት የሚሰጥ እርምጃ ነው። በሁሉም ነገር بنተባበር بنተጋገዝ በዓለም ላይ በርሃብ በችግር ብቻ ሳይሆን በመልካም ስራም የምንታወቀበትን እድል ይፈጥራል።
እናም ችግኝ ተከላው በፍኬት እንዲጠናቀቅ የተረባረቡ አካላትን በሙሉ የተፋፈቱ ወገኖችን በሙሉ አመስግነዋል ጠቅላይ ሚኒስትሩ። ማንም የትኛውንም የከፋት ሴራ የሚሰራ የተፋፋ አደጋስ አብሩነታችንን ሊያጠለሽ ቢችል እንኳን አይችልም የሚል መልእክትም እንደዚሁ አስተላልፈዋል ጠቅላይ ሚኒስትር አብይ አህመድ ተገታ።
እሺ እስክንድር፣ ችግኝ ተከላውን የሚከታተሉ ሰዎች በተለይ ዳያስፖራ ከማህበራዊ ድረገጽ ስንከታተል ከችግኝ ተከላው ተመሳሳይ በሆነ መንገድ ፍትሃዊ የሆነ የፖለቲካ ስርዓትም እንዲሁ በርብርብ ቢተከል የሚል አስተያየት ሲሰጥ ነበር በየማህበራዊ ድረገጹ። በተለይ አሁን ካሉ የፖለቲካ ልዩነቶች አንጻር እንዲህ አይነቱ መረጃዎች ሲሰሙ ነበርና የትላንቱን ስኬት እንዴት ነው የገለጹት እሳቸው ከዚህ መረጃ አንጻር ማለት ነው?
እንግዲህ እሳቸው ይሄንን መልእክት ያስተላለፉበት ወቅት የችግኝ ተከላውን በስኬት የተጠናቀቀበት ወቅት በርካቶች ወጥተው ነው ችግኝ የተከሉት። እኔ እንግዲህ ከጠዋቱ 12 ሰዓት ጀምሮ በተለያዩ የችግኝ መትከያ አካባቢዎች ተዘዋውሬ ተመልክቻለሁ። ዝናብ እየዘነበ ጭምር እንኳን ዝናብ ሳይበግራቸው ነው ህጻናት፣ ሴቶች፣ አዛውንቶች፣ ወጣቶች ችግኝ ሲተክሉ የነበረው። ይህንን እሳቸው ከችግኝ ተከላም በላይ ትርጉም ሰጥተው ነው የተናገሩት ጠቅላይ ሚኒስትሩ። እንደምታውቁት በአሁኑ ሰዓት በኢትዮጵያ ከአንድነት ይልቅ ልዩነትን የተመለከቱ ዜናዎች ጎልተው የሚደመጡበት የለውጡን ይዘት በተመለከተም እንዳልሽው አንዳንድ የተለያዩ መረጃዎች የሚናፈሱበት ሁኔታ ነው ያለው። እሳቸው ግን ከመከፋፈል ይልቅ አንድነት፣ ከግላዊነት ይልቅ ህዝባዊነት፣ ከራስ ይልቅ ለሀገሩ፣ ከወዱ ይልቅ ለክብሩ የሚሞት ህዝብ እንዳለን ነግሮናል ብለዋል። ይሄ የችግኝ ተከላ ስኬት ማለት ነው። ከትናንሽ አጀንዳዎች ይልቅ ታላላቅ ሀገራዊ ግዳጆች የሚማርኩት ህዝብ መሆኑንም ገልጾልናል ብለዋል። ከአቧራ ይልቅ ለአሻራ ቦታ የሚሰጠ ህዝብ በመሆኑ በማያወላዳ መልኩ አስረግጦ አስረድቶናል። ታላቅ ሀሳብ የሚማርከው ታላቅ ህዝብ መኖሩንም አመላክቶናል። ችግር ነቅሎ ችግኝ የሚተክል ህዝብ እንዳለንም ተረድተናል ብለዋል። እና ህዝቡ አሁንም አንድነቱ እንደተጠበቀ እንደሆነ በሌሎች ሀገራዊ አጀንዳዎችም እንግዲህ አንቺ የጠቀሻቸውን ጨምሮ እንደዚህ በጋራ መሰለፍ እንደሚችል ከሚወራው በተቃራኒ ህዝቡ አሁንም አንድነቱን ጠብቆ ለተለያዩ በጎ ተግባራት መሰለፍ እንደሚችል ያረጋገጠበት መሆኑን ነው የትናንቱ ተግባር ጠቅላይ ሚኒስትሩ የገለጹት። ትዝታ፣
በጋራ መስራት እንደሚቻል ነው ሀሳባቸው ነው የምትለኝ አንተ። ነገር ግን ከተለያዩ ተቃዋሚዎች ግምት ወይንም አንጻር ስናይ ደግሞ በጋራ መስራት እንዳልተቻለ፣ የተቃዋሚዎች ድምፅ እንደማይሰማ፣ ይልቁንም ደግሞ ሰሞኑን ከዚሁ ከችግኝ ተከላው ቀደም ብሎ እስራት እንደበዛ በጣም ብዙ ሰዎች በጥርጣሬ ብቻ እየታፈሱ እንደሚታሰሩ ነው እንግዲህ ውጭ ካለው ኢትዮጵያዊ ብቻ ሳይሆን አገር ውስጥ ከሚሰሙት ስሞታዎችና የፖለቲካ ስምምነትስ ላይ እንዴት ይደረሳል? ጠቅላይ ሚኒስትር አብይ አህመድ በችግኝ ተከላ ብቻ ሳይሆን የፖለቲካ ድጋፋቸውን እንዴት ሊያስመልሱ ይችላሉ የሚለው ላይ እንደውም ተካፍለኝ ሐሳብ አለ አንተ ስለሳቸው እንደሚከታተልና ሁሉ ጊዜ እንደሚዘግብ ሰው?
አዎ፣ ጠቅላይ ሚኒስትር ጽህፈት ቤትም የአሜሪካ ድምፅ ሬዲዮን በመወከል አቋሚ ዘጋቢ ነኝ። ስለዚህ አንዳንድ ነገሮችን የመከታተል እድል አለኝ። አሁን እንዳልሽው አንቺ በውጭ በሚኖሩ ኢትዮጵያውያን ብቻ ሳይሆን እዚህ ሀገር ውስጥ ያሉ ተደራጅተው የሚንቀሳቀሱ የፖለቲካ ፓርቲዎችን ጭምር በተለይ ሰሞኑን በሀገሪቱ ውስጥ የተፈጸሙ እስራቶችንና ህጋዊ አይደሉም ያሏቸውን እርምጃዎች በተመለከተ የተለያዩ መግለጫዎችን እያወጡ ይገኛል። እስካሁን እነዚህን እስራቶች በተመለከተ ከመግለጫ እያወጡ ካሉ የፖለቲካ ፓርቲዎችና የሰብአዊ መብት ድርጅቶች ብቻ ነው። በመንግስት በኩል ትንታ እስካሁን ድረስ በተለይ ከባህር ዳር እና አዲስ አበባ ከተፈጸሙ ግድያዎች ጋር በተያያዘ እየታሰሩ ያሉ ሰዎችን በተመለከተ በጠቅላይ ሚኒስትሩም ሆነ በሌሎች ከፍተኛ ባለስልጣናት እንደዚህ ይፋ በሆነ መንገድ መግለጫ ሲሰጥ አልታየም እስካሁን። እንግዲህ ከዚህ አንጻር ጠቅላይ ሚኒስትሩም ሆነ መንግስታቸው ምንድን ነው የሚያስቡት? እየተሰነዘሩ ያሉ ትችቶችንስ እንዴት ነው የሚያዩዋቸው የሚለውን ለማወቅ እንግዲህ ምናልባትም ከስበሳቸው ወይ ደግሞ ከሳቸው በታች ባሉ ሌሎች ባለስልጣናት የሚሰጡ መግለጫዎችን መጠበቅ የግድ ይመስለኛል። ነገር ግን እስካሁን ድረስ ይፋ በሆነ መንገድ እሳቸው ከዚህ ጋር በተያያዘ የሰጡት መግለጫ የለም። እዚህ ላይ አልጠቀሱም። እዚህ ላይ እሳቸው ማጉላት የፈለጉት ወይም ያጎሉት በአብዛኛው ትናንት በችግኝ ተከላው የታየው አንድነት ኢትዮጵያውያን ለትልልቅ አጀንዳዎች አገራዊ ለሆኑ ጉዳዮች አብረው እንደሚሰሩ ያሳየ መሆኑን ነው። ለከፋት ሲራም የሚጋለጡ አይደሉም ወይ በከፋት ሲራም የሚከፋፈሉ አይደሉም ብለዋል። የኢትዮጵያውያን ለአንድ ዓላማ አብሮ የመሰለፍ ጽናትና ትጋት አለመሸርሸሩን ነው ማጉላት የፈለጉት በትናንትና ሁለት።
መልካም እስክንድር። እንግዲህ እኛም ህዝብን የሚያቀራርብ የፖለቲካ ውሳኔ እንዴት ይመጣል ወይንም የፖለቲካ ሐሳብ እንዴት ይሰርጻል የሚለውን መጠየቃችንን ቀጥላለን። እንደ ጋዜጠኞች ለዛሬ ስለሰጠኝ አስተያየት በጣም አመሰግናለሁ። በችግር
ከጥንታኔ በጣም አመሰግናለሁ። የበለጠ የጠቅላይ ሚኒስትሩን ሐሳብ ደግሞ እንግዲህ በቪዲዮ ካስተላለፈች መልእክት አድማጮቻችን የበለጠ ግንዛቤ እንደሚያገኙ ተስፋ አድርጋለሁ። አመሰግናለሁ በጣም።
ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ ወደ ቀጣዮቹ ቅንብሮች ከማለፋችን በፊት አሁን የደረሰናን ዜና አለ። ትውልደ ኤርትራዊቱ አሜሪካዊት ሶፊያ ተስፋ ማርያም በተባበሩት መንግስታት ድርጅት የኤርትራ ቋሚ ተጠሪ እንዲሆኑ መመደባቸውን በጃፓን የኤርትራ አምባሳደር አስታወቁ። አምባሳደር ስጢፋኖስ አፈወርቂ ዛሬ በትዊተር ገጻቸው ላይ ባሰፈሩት መልእክት ነው የሶፊያ ተስፋ ማርያምን ሹመት ይፋ ያደረጉት። ስለ ሹመቱ ከኤርትራ መንግስት በኩል እስካሁን የተሰጠ መግለጫ ግን የለም። በመንግስታቱ ድርጅት ወደ ኤርትራ ቋሚ ተጠሪ ጽህፈት ቤት ደውለን ስልኩን ያነሱት የቢሮ ባልደረባ ለጊዜው መልስ የሚሰጥ ባለስልጣን እንደሌለና ከጥቂት ሰዓታት በኋላ መልሰን እንድንደውል ከመጠየቅ ያለፈ ማረጋገጫ ግን አልሰጡንም። ሶፊያ ተስፋ ማርያም ኢንተርናሽናል አፌርስ በሚባለው ነጻ መጽሔት ላይ እንዲሁም ዋሽንግተን ዲሲ በሚገኘው የአፍሪካ ቀንድ የዩናይትድ ስቴትስ ፋውንዴሽን በመጻፍ ይታወቃሉ። ወይዘሮ ሶፊያ በተጨማሪም በዩናይትድ ስቴትስ የተወካዮች ምክር ቤትና በተለያዩ የአሜሪካ ተቋማት የኤርትራን ጉዳይ እየያዙ በመቅረብ እና በመሟገትም የሚታወቁ ናቸው። ወይዘሮ ሶፊያ ሹመት በኤርትራ መንግስት ከተረጋገጠ ከሶስት ዓመት በፊት በህልፈት የተለዩትን አምባሳደር ግርማ አስመሮምን ቦታ ይተካሉ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። በአሃዱ ኤፍኤም ራዲዮ 94.3 ላይ እንገኛለን። ተከታዩ ዝግጅት ንግድና ምጣኔ ሀብት ትኩረት፣ መጪው የአጎዋ የአመቱ ጉባኤ። ሰለሞን አባተ ነው የሚያቀርብልን። ሰለሞን
አመሰግናለሁ። አሉላ፣ መጪው የአጎዋ ወይም ደግሞ የዩናይትድ ስቴትሱ የአፍሪካ የእድገትና የእድሎች ህግ የዚህ ዓመት የ2019 ጉባኤ ከፊታችን እሁድ ሐምሌ 27 እስከ ማክሰኞ ሐምሌ 30 ድረስ በኮት ዲቫሯ የአትላንቲክ ዳርቻ ከተማ በአብዣን ይካሄዳል። ይህንን የ2019 የአጎዋ መድረክን ይዘትና ዝግጅት ለማብራራት የታሰበ የስልክ ጉባኤ ሰሞኑን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚዲያ ማዕከል ተዘጋጅቶ ነበረ። የተለያዩ ጋዜጠኞችና ከተለያዩ ሀገሮች የተወከሉ በየሀገሮቻቸው እያሉ እንደዚሁም ሌሎች ዲፕሎማቶች ተሳትፈውበታል። በስልክ ውይይቱ ላይ አስረጂዎች ሆነው የተሳተፉት የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ እና የአፍሪካ የንግድ ረዳት ተጠሪ ኮንስታንስ ሃሚልተን ነበሩ። በጋዜጣዊ ጉባኤው መክፈቻ ላይ የተናገሩት አምባሳደር ናዥ ይህ የአጎዋ መድረክ የዩናይትድ ስቴትስና የአፍሪካ ግንኙነቶች ቁልፍ ስትራቴጂ ከሆኑ ጉዳዮች አንዱ መሆኑን ተናግረዋል።
Our whole focus and our primary focus for the administration is primarily significantly
የአስተዳደራችን አጠቃላይና ዋነኛው ትኩረት ለአፍሪካ ብልጽግናና የአፍሪካ ሱናሚ ብለን ለምንጠራው የወጣት የህዝብ ክፍል ስራ ለመፍጠር ከአህጉሩ ጋር ያለንን ንግድና የመዋለ ንዋይ ፍሰት በከፍተኛ መጠን ማሳደግ ነው።
አፍሪካ ወደ ብልጽግና ተመንጥቃ እንድትገባ ለማድረግ ያስችላሉ ካሏቸው ግዙፍ የተነሳሽነት መርሃ ግብሮች ጎን ለጎን የንግዱንና የኢንቨስትመንቱን መመንደግ እንደ ዋነኛ መሳሪያ ነው አምባሳደር ናዥ ደጋግመው ያነሱት። በቅርቡ ሞዛምቢክ ዋና ከተማ ማፑቶ ላይ የተካሄደው የአፍሪካ የኮርፖሬት ካውንስል ስብሰባ መሪ ሐሳብ አፍሪካን እናበልጽግ የሚል መሆኑን አንስተዋል ናዥ። ቢልድ አክት ወይም የግንባታ ሕግ የሚባለው ቀድሞ የወጣ ድንጋጌም ዓለም አቀፍ የልማት ነዋይ ኮርፖሬሽንን ወደ መፍጠርና ኦፒአይሲ በሚል ምህፃር የሚታወቀው የባህር ማዶ የግል የልማት የግል መዋለ ንዋይ ኮርፖሬሽንን አቅምም በእጥፍ ወደ ማሳደግ እንደሚወስድ ተናግረዋል። ይህ አቅም ቀድሞ የነበረውን አፍሪካና በሌሎችም በማደግ ላይ ባሉ ሀገሮች ውስጥ ለሚንቀሳቀስ የግል ኢንቨስትመንት ተይዞ የነበረውን ጥሪት ወደ 60 ቢሊዮን ዶላር እንደሚያጥፍ ገልጸዋል ረዳት የውጭ ጉዳይ ሚኒስትር ናዥ። አዲሱ የሚሌኒየም ቻሌንጅ ኮርፖሬሽን አዲስ ፖሊሲም ኮርፖሬሽኑ በሁለት ወገን ስራዎች ሳይወሰን አካባቢያዊ መዋዕለ ንዋይን የማጠናከርና የማስፋት ውሎችን መያዝ እንዲችል የሚያደርገው መሆኑንም አምባሳደር ናዥ ገልጸዋል። የንግድ ተጠሪዋ ኮኒ ሃሚልተንም የአፍሪካ የልማትና የተጠቃሚነት ሕግ አጎዋ በምህጻር ዩናይትድ ስቴትስ ከሰሃራ በስተደቡብ ካለው አፍሪካ ጋር የጠበቀ የንግድ ግንኙነት እንዲኖራት ወደ 20 ዓመታት ለሚሆን ጊዜ ስራ ላይ የቆየ መሆኑን አስታውሰዋል።
And during that time we have invested heavily to help African countries better utilize the AGOA including
በዚህ ጊዜ ውስጥም የአፍሪካ ሀገሮች አጎዋን በተሻለ ሁኔታ መጠቀም እንዲችሉ እጅግ በጣም ስንጥር ቆይተናል። ይህ ጥረት ለአፍሪካ ንግዶችና ስራ ፈጣሪዎች የነዋይና የመረጃ ምንጭ የሚሆን የንግድ ማዕከል ወይም መናሃሪያን መፍጠርና ለንግድ አቅም መገንቢያ መርሃ ግብሮች የ7 ቢሊዮን ዶላር ወጪ መመደብን ያካትታል።
ምንም እንኳ አጎዋ ብዙ ጥቅሞችን ቢያስገኝም እነዚያ ጥቅሞች መተካከልና መመጣጠን የሚጎድላቸው መሆናቸውን ሃሚልተን ጠቁመው የዩናይትድ ስቴትስ የአፍሪካ ንግድ በተሻለ ሁኔታ እንዲጠናከር ለማድረግ አሁን ካሉት የበለጠ ቁጥር ያላቸው ሀገሮች ተጠቃሚነትም እንዲሰፋ ብዙ መሰራት እንዳለበት አሳስበዋል።
Last year the top 5 AGOA beneficiaries accounted for more than 75% of AGOA exports.
ባለፈው ዓመት የአጎዋ ተጠቃሚ የሆኑ 5 ሀገሮች ከአጎዋ ወጪ ንግድ ከ75% በላይ የሚሆነውን ይዘዋል። ስልታዊ ነው በሚባለው የጨርቃጨርቅና የአልባሳት ምርት ዘርፍ ደግሞ እነዚያ 5 መሪ ሀገሮች ያጠቃላዩን የአልባሳት ወጪ ንግድ 95% ድርሻ ተቆጣጥረዋል።
አጎዋ ቀደም ሲል ከውጥኑ ታስቦ እንደነበረው የሸቀጦችና የምርት ስብጥር መስፋትን እንዳላስገኘ የጠቆሙት የንግድ ተጠሪዋ ኮኒ ሃሚልተን ወደ ዩናይትድ ስቴትስ በአጎዋ ከገባው ምርት የድፍድፍ ዘይት ድርሻ 67% መሆኑን ገልጸዋል። አጠቃላዩ የአጎዋ ንግድ እምብዛም ያልተጋጋለ ሆኖ መቀጠሉን ሃሚልተን ጠቁመው በአልባሳት በዓመት የ1 ቢሊዮን ዶላር ግምት ያለው ሸቀጥ ብቻ እንደገባና ይህም ዩናይትድ ስቴትስ ውስጥ በዓለም አቀፍ ደረጃ ከሚንቀሳቀሰው የ95 ቢሊዮን ዶላር በዓመት የአልባሳት ገቢ ንግድ የሚሸፍነው 1% ያነሰ መሆኑን አመልክተዋል።
To maximize AGOA, countries must take an active role in creating the competitive conditions.
የአጎዋን ተጠቃሚነት ለማሳደግ የሀገሮቹ ኩባንያዎች ስራ ፈጣሪዎችና ገበሬዎች በከፍተኛ ሁኔታ ሊንቀሳቀሱና ሊያብቡ የሚችሉባቸውን ተፎካካሪ ሁኔታዎች በመፍጠርና በማመቻቸት የነቃ ሚና ሊጫወቱ ይገባል። የአጎዋ ተሳትፎ ብቃት መመዘኛ የተቀረጸውም እነዚያ ሁኔታዎች እንዲሻሻሉ ለማገዝ በሚያስችል ሁኔታ ነው።
የአፍሪካ ሀገሮች እጅግ ለሰፋውና እምቅ አቅም ላለው ወጣት የህብረተሰቦቻቸው ክፍል ሥራ መፍጠር የሚችሉት የግሉ ዘርፍ እንዲንቀሳቀስና እንዲሰፋ ለማድረግ ሲሰሩ መሆኑን ሃሚልተን መክረዋል። ንግዶች ተፎካካሪ እንዲሆኑ የሚያበቋቸውን የቴክኒክ ድጋፎች ለገበሬዎች፣ ለሴት የአነስተኛ ሥራና ንግድ ፈጣሪዎች እንዲሰጡና የአጎዋ ተሳታፊነት ብቃታቸውን እንዲያሳድጉም መንግሥታቱ መሠረታዊ እንቅፋቶችን በማስወገድ እንዲተጉም አሳስበዋል። ኮኒ ሃሚልተን የአጎዋ ዕድሜ ካሁን በኋላ 6 ዓመታት ብቻ መሆኑን ያስታወሱት የንግድ ተጠሪዋ መልእክት አላቸው።
It would be irresponsible of us not to plan for what comes next.
ከዚያ በኋላስ ምን ይሆናል ብለን ማቀድ ካልቻልን ያ ኃላፊነት የጎደለው አድራጎት ይሆናል። ራዕያችን አህጉሪቱ ላይ ለሌሎች መጪ ስምምነቶች እንደ ማሳያ ማገልገል የሚችል ከአንድ አፍሪካዊ አጋር ጋር ውል ውስጥ መግባት መጀመር ነው።
በውጤቱም የተራዘመው ግብ የውሎችን መረብ ፈጥሮ ከዩናይትድ ስቴትስ ጋር የንግድ ሽርክና ወይም አጋርነትን ማጽናት የሚችሉ ዋልታዎችን የማቆም ግብ መተለሙንም ያመለከቱት ሃሚልተን ይህም የ21ኛው መቶ ክፍለ ዘመን የአፍሪካና የዩናይትድ ስቴትስ እውነተኛ የንግድ አጋርነት ነው ብለውታል።
አህጉሪቱ ላይ የሚፈጸሙ የወደፊት የዩናይትድ ስቴትስ የንግድ ውሎች በአፍሪካ አህጉራዊ የነጻ ገበያ ስምምነት መሰረት የአፍሪካን አካባቢያዊ ቁርኝት ግቦች ለማበልጸግ በሚያስችል ሁኔታ ይቀረጻል ብለን እናምናለን።
የአጎዋ መድረክ እያንዳንዱ ሀገር ስልታዊ እቅድ እንዲኖረው የዩናይትድ ስቴትስ የተወካዮች ምክር ቤት አዘውትሮና ደጋግሞ የሚጠይቅበት መድረክ መሆኑን ኮኒ ሃሚልተን ለጋዜጠኞች ጥያቄዎች መልስ ሲሰጡ ተናግረዋል። የስትራቴጂያዊ እቅድ እያንዳንዱ ሀገር ነጋዴዎቹ፣ ባለድርሻዎቹ፣ ሲቪሉ ህብረተሰብ ወይም ማኅበራት፣ የግሉ ዘርፍ እንዲሁም በየመንግሥቱ ውስጥ ያሉ ባለሥልጣናትና ባለሙያዎችም መርሃ ግብሩን የሚገነዘቡበትና እንዴትስ ሊያገኙ እንደሚችሉ ግልጽ በሆነ ሁኔታ የሚቀረጽ እንዲሆን ነው የኮንግረሱ ጥያቄ። በሃሚልተን ማብራሪያ መሠረት
One of the questions I'm going to have for the ministers at the Agoa Forum is, do you have those plans in place? How are they working?
በመጪው የአጎዋ መድረክ ላይ ለሚኒስትሮቹ ከማቀርባቸው ጥያቄዎች አንዱ እነዚያን እቅዶች አዘጋጅታችኋል? ግልጽ የሆኑት ጉዳዮችስ ምንድን ናቸው? ልናግዛችሁ የምንችልባቸው አካባቢዎችስ ምንድን ናቸው የሚል ይሆናል።
ይሁን እንጂ አሉ ሃሚልተን፣ የዚህ እድል ወይም መርሃ ግብር ተጠቃሚ ለመሆን የመስራት ጉዳይ የመንግስታቱ የራሳቸው ነው። ነጋዴዎቻቸው እንዲዘጋጁ ማድረግ ያለባቸውም እነርሱ ራሳቸው ናቸው። በጋዜጣዊ ጉባኤው ላይ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለአሜሪካውያኑ ባለስልጣናት ጥያቄ ቀርቦ ነበር።
The line is open.
Very good afternoon to you all. Mr. Muskan coming from Ethiopian Broadcasting Corporation.
በዶክተር አብይ አህመድ የሚመራው አዲሱ የኢትዮጵያ አስተዳደር በበረከቱ ድሎችና ፈተናዎች የተሞላ ነው። የጎሳ ውጥረት፣ በወጣቶች ዘንድ የሚስተዋለው የሥራ አጥነት መጠን ማሻቀብ እጅግ ግዙፉ ፈተና ይመስለኛል። እናም በኢትዮጵያና በዩናይትድ ስቴትስ መካከል ያለው የምጣኔ ሀብት ትብብር ይህንን ችግር በአጭር ጊዜ ለማስወገድ እንዴት ሊረዳ ይችላል? በቅድሚያ መልስ የሰጡት አምባሳደር ቲቦር ናጅ ናቸው።
Okay, Ethiopia is near and dear to my heart. As a former U.S. ambassador to Ethiopia, we are very fortunate.
መልካም አየህ፣ ኢትዮጵያ ለልቤ ቅርብ የሆነች የምወዳት አገር ናት። በኢትዮጵያና በዩናይትድ ስቴትስ አምባሳደር ነበርኩ። አሁን ደግሞ በየትም ስፍራ ካሉ አምባሳደሮቻችን እጅግ ምርጦች ከሆኑት አንዱ አዲስ አበባ ያሉት ማይክ ራይነር በመሆናቸው እድለኞች ነን። ጠቅላይ ሚኒስትር አብይ አህመድ በአገር ውስጥም በውጪ ፖሊሲዎቻቸውም እያካሄዱ ያሉትን ለውጥ እናደንቃለን እንደግፋለንም።
አብይ አህመድ በምጣኔ ሀብት መስኩም በአካባቢው ሰላምን ለማስከበር እያደረጉ ባሉት ጥረት ኢትዮጵያን በአካባቢው የፖለቲካ ነጻነት አርአያና መሪ እያደረጓት መሆኑን ያስታወሱት አምባሳደር ናዥ የለውጥ እንቅስቃሴዎቻቸውን በሚችሉት መንገድ ሁሉ ለመደገፍ የሀገራቸው ጉጉት ከፍተኛ እንደሆነ ተናግረዋል። ከግዙፍ ፈተናዎቻቸው አንዱ አሉ ረዳት ሚኒስትር ቲቦር ናዥ።
One of the biggest challenges, of course, is the conversion of Ethiopia from a
ከግዙፉ ፈተናዎቻቸው አንዱ ኢትዮጵያን ከሶሻሊስታዊ የመንግስት ቁጥጥር መር አይነት ምጣኔ ሀብት ወደ ነጻ ገበያ የግል መዋለ ንዋይ አይነት መቀየር ነው። ምክንያቱም እንዳልከው ኢትዮጵያ ዛሬ አብዝታ የምትፈልገውን በሚሊዮኖች ለሚቆጠሩ ወጣቶች ስራን የመፍጠር እጅግ ፈጣኑ መንገድ የግሉ ዘርፍ ነው። እናም ኢትዮጵያ የምትፈልገውን የማይታመን ቁጥር ያለው ስራ ለመፍጠር የሚያስችሉ መዋለ ንዋይና ንግዶችን ለመሳብ የፖሊሲ ለውጦችንም ለመደገፍ ከኢትዮጵያ መንግስት ጋር በቅርብ እየሰራን ነው።
We are partners together. We will do our best to be as supportive as possible.
አጋሮች ነን። ልንደግፍ የምንችለውን ያህል ለመደገፍ የተቻለን ሁሉ እናደርጋለን። ምክንያቱም የሥራ ዕድሎችን መፍጠር የነገ ሳይሆን የትናንት ጥያቄ መሆኑን ለሥራ እጅግ የበረታ ፍላጎት እንዳለ እንገነዘባለን።
በተለይ የንግዱን መስክ በተመለከተ ማከለ የምፈልገው አለኝ ብለው የገቡት የዩናይትድ ስቴትስ የአፍሪካ ረዳት ተጠሪ ኮኒ ሃሚልተንም የሀገራቸውን የድጋፍ መስኮች ገልጸዋል። ኢትዮጵያ የግሉን ዘርፍ መዋዕለ ንዋይ እያማለለች ያለች ሳቢ ሀገር ነች ብለዋል። ዝግጅቱ ይቀጥላል። በፌስቡክ ገጻችንና በዌብሳይት ተጨማሪ ዘገባ ማግኘት ይቻላል። ጤና ይስጥልኝ።
አድማጮች፣ ስርጭታችን አበቃ። ነገ ምሽት እንመለሳለን።
ወደ ትግርኛ ስርጭት እናልፋለን። ደህና አደሩ።